voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ጽዮን ግርማ ፕሮግራሙ ትመራለች። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
የምዕራብ አፍሪቃ ወታደራዊ ኃይሎች ዋናው መሠረታቸው ናይጄሪያ የሆነውን የቦኮ ሐራም አማጽያንን ለመዋጋት ዝግጁ መሆናቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ልዩ የምዕራብ አፍሪቃ ተወካይ መሐመድ ኢብን ቻምባስ ለረጅም ጊዜ ሲጠበቅ የቆየው በቦኮ ሐራም ላይ የተባበረ ዘመቻ የማካሄዱ ተግባር አሁን ዝግጁ ነው ብለዋል። የዝናቡ ወራት እንዳበቃ ሳምሳ በተባለው ጫካ የሚገኙትን የቦኮ ሐራም ሰፈሮችን የማጥቃት እቅድ እንዳለው ተገልጿል። ከቅርብ ጊዜያት ወዲህ የናይጄሪያና የቻድ ወታደራዊ ኃይሎች አማጽያኑን እያሳደዱ እንዲደበቁ ማድረጋቸው ተዘግቧል። ይሁንና አጥፍቶ ጠፊዎች በሰሜን ምስራቅ ናይጄሪያ፣ በኒጀርና በካሜሩን ሲቪሎችን መግደል ቀጥለዋል። የቤኒን፣ የኒጀር፣ የቻድ፣ የካሜሩንና የናይጄሪያ ወታደሮችን ያቀፈው የምዕራብ አፍሪካ ወታደራዊ ኃይል በአፍሪካ ህብረት ይደገፋል። በቅርቡ በሰሜን ካሜሩን በተመሰረተው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ያሉት ድሮኖች ማለት ሰው አልባ ተዋጊ አውሮፕላኖች በአየር ስለላ ይረዷቸዋል። የማዕከላዊ አፍሪካ ጊዜያዊ ፕሬዚደንት በሀገሪቱ መዲና ወገን የለየ ግጭት ቢኖርም በመጪው ታህሳስ ወር ፕሬዚዳንታዊ ምርጫ መካሄድ አለበት ብለዋል። ፕሬዚደንት ካትሪን ሳምባ ፓንዛ ሀገሪቱ በሁለት ዓመታት ግጭት የደረሰውን ውድመት መልሳ ለመጠገን ዝግጁ ናት ብለዋል። እንደ አውሮፓ አቆጣጠር በመጪው ታህሳስ 13 ቀን ፕሬዚዳንታዊ ምርጫ ለማካሄድ እቅድ ተይዟል። ሶስት የባንጉ ነዋሪዎች ከሙስሊም ሰፈራቸው ሲወጡ በተሰባሰቡ ሰዎች ተገድለዋል። የአይን ምስክሮች እንደሚሉት በዛኑ ዕለት አንድ ክርስቲያንም ተገድሏል። በያዝነው ሳምንት ባንጉ ውስጥ ተቃውሞዎች ያካሄዱ 11 ሰዎች ተገድለዋል። ትላንት በብዙ መቶዎች የሚቆጠሩ ሰዎች በመዲናይቱ የሚካሄደውን ግጭት በመቃወም ዋናውን መንገድ ዘግተው ውለዋል። የሶሪያ መንግስት ኃይሎች በመዲናይቱ አጠገብ በአማጽያን በተያዘ ነዋሪዎች በሚበዙበት መንደር ላይ ሚሳኤል ተኩሰው ቢያንስ 40 ሰዎች እንደተገደሉ ተገልጿል። የሶሪያን የሰብአዊ መብት ጉዳይ የሚከታተለው ቡድን ዶማ ላይ በተፈጸመው ጥቃት 100 የሚሆኑ ሰዎችም እንደቆሰሉ ጠቁሟል። የሞቱ ሰዎች ብዛት ሊጨምር እንደሚችል ቡድኑ አክሎበታል። የሶሪያ መንግስት እስካሁን ባለው ጊዜ ስለ ጥቃቱ የተናገረው ነገር የለም። የተቃዋሚዎች አማጽያን ዱማ ላይ ከመንግስት ኃይሎች ጋር የተኩስ ልውውጥ ሲያካሄዱ ቆይተዋል። የመንግስት ኃይሎች በዱማ ላይ በሚያካሄዱት ጥቃት በብዙ ሲቪሎች ላይ ሞትና ጉዳት ሲያደርሱ ቆይተዋል። ኢየሩሳሌም ውስጥ ዛሬ ሁለት እስራኤላውያን የሃይማኖት ተማሪዎችን በቢላ ያጠቃ የተባለ ፍልስጤማዊ በጸጥታ ኃይሎች በተተኮሰበት ጥይት ቆስሏል። ዛሬ ቀደም ሲል ደግሞ ሁለት ሌሎች ፍልስጤማውያን ሄብሮን አጠገብ በሚገኘው ኬላ ላይ አንድን ፖሊስ በቢላ አጥቅተዋል በሚል እንደተተኮሰባቸው ተገልጿል። አንደኛው ሲገደል፣ ሌላው ደግሞ እንደቆሰለ፣ አንድ ፖሊስም እንደቆሰለ አንድ የእስራኤል ፖሊስ ቃል አቀባይ ጠቁሟል። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በደቡብ ሱዳን የተፈጸሙ የሰብአዊ መብት ጥሰቶችና የጦር ወንጀሎችን የሚዘረዝረው ሪፖርት ይፋ መደረጉን እንደሚቀበለው በሪያክ ማቻር የሚመራው የተቃዋሚዎች ቡድን ለተጠያቂነትና ለፍትህም ዝግጁ ነን ብሏል። በተፈጸሙት ወንጀሎች ተሳታፊ የሆኑ የመንግስትና የተቃዋሚ ባለስልጣናት ተጠያቂ የሚደረጉበት ሁኔታ ዘመናዊም ሆነ ባህላዊ መልክ ሊኖረው እንደሚችል ደግሞ በአፍሪካ ህብረትና በኢትዮጵያ የደቡብ አፍሪካ አምባሳደር ይናገራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሲጠበቅ የነበረው ለስድስት ወራትም መዘግየቱ የተገለጸው የአፍሪካ ህብረት የደቡብ ሱዳን አጣሪ ኮሚሽን ሪፖርት ይፋ የተደረገው በትናንትናው ዕለት ነው። የደቡብ ሱዳን ግጭት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከታህሳስ 2013 ጀምሮ በመንግስትም ሆነ በተቃዋሚው ቡድን የተፈጸሙ የሰብአዊ መብት ጥሰቶችን እና የጦር ወንጀሎችን እንዲያጣራ የተቋቋመው ኮሚሽን የተጠቀሱት ተግባራት መፈጸማቸውን አረጋግጧል። የግጭቱ ዋነኛ ቦታዎች እንደነበሩ በገለጻቸው አራት ግዛቶች ላይ ያተኮረው ኮሚሽኑ ግድያ፣ አስገድዶ መድፈር፣ ጾታዊ ጥቃቶች፣ ማሰቃየትና የመሳሰሉት ወንጀሎች በሁለቱም ወገኖች መፈጸማቸውን አመልክቷል። ከሪፖርቱ ጋር ባያያዝም ለወንጀሉ ተጠያቂ ናቸው ያላቸውን የመንግስትና የተቃዋሚ ባለስልጣናት ስም ዝርዝር ማዘጋጀቱንም አመልክቷል። በቀድሞው ምክትል ፕሬዝዳንት በዶክተር ሪያክ ማቻር የሚመራው ተቃዋሚ ቡድን ለተጠያቂነትና ለፍትህ ዝግጁ ነን ብሏል። ቡድኑ ዛሬ ባወጣው መግለጫ ካለፈው ሐምሌ ጀምሮ ሪፖርቱ ይፋ እንዲደረግ ሲጠይቅና ሲንቀሳቀስ መቆየቱን አስታውሷል። የተጠያቂነትና የፍትህ ሂደቱ በተገቢው መንገድ ይሄድ ዘንድ አስፈላጊውን ሁሉ እንዲያደርጉም ለአባላቱና ለደቡብ ሱዳን ህዝብ ጥሪ አቅርቧል። ተፈጸመ በተባለው የጦር ወንጀልና የሰብአዊ መብት ጥሰት ላይ ተሳታፊ የነበሩ የመንግስትና የተቃዋሚ ወይም የአማጽያኑ ባለስልጣናት በምን መልክ ተጠያቂ እንደሚደረጉ ግን ሪፖርቱ በጥልቀት አላብራራም። ይህንኑ የሚያስፈጽም የአፍሪካ የህግ ስልት እንዲቋቋም ግን ሐሳብ አቅርቧል። ጉዳዩ በቀጥታ የሚመለከተው የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል የሆኑት በኢትዮጵያና በህብረቱ የደቡብ አፍሪካ አምባሳደር ኤን ንሺንጋ ከተጠያቂነት አንጻር የሪፖርቱ የመፍትሄ ሐሳብ የተለያዩ ነጥቦችን ያካተተ መሆኑን አመልክተዋል።
What was this commission about? What was its commission? This commission is about reconciliation.
የዚህ ኮሚሽን አላማ ምን ነበር? ይህ ኮሚሽን እርቅ ወደ ቀድሞ የተሻለ ሁኔታ መመለስና ተጠያቂነት እንዲኖር ማድረግ ነው። ስለዚህ መፍትሄ ሐሳቦችን እርቅን ወደ ተሻለ ሁኔታ መመለስንና ተጠያቂነትን የተመለከቱ ናቸው የሚሆኑት።
ከጥቂት ሳምንታት በፊት ሪፖርቱ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይፋ ሲደረግ ቪኦኤ ያነጋገራቸው አምባሳደሩ አጥፊዎቹን ተጠያቂ ለማድረግ ዘመናዊውም ሆነ ባህላዊው አሰራር ተግባራዊ ሊደረግ እንደሚችል ጠቁመዋል።
Different ways of accountability. There's a criminal accountability. There's transitional justice.
የተለያዩ የተጠያቂነት አይነቶች ወይም ገጽታዎች አሉ። የወንጀል ክስ የመመስረት ተጠያቂነት፣ የሽግግር ጊዜ ፍትህ ለነመለከታቸው የሚገቡ የተለያዩ አይነት የፍትህ አሰጣጥ ሁኔታዎች ይኖራሉ። ባህላዊ መንገዶችን መሰረታቸው ያደረጉ አፍሪካውያን ማህበረሰቦች ለአመታት ሲያደርጉት የቆዩት እነዚህ ሁሉ ለነመለከታቸው የሚገቡ ናቸው። አንድ አይነት ብቻ አይደለም። ክስ መመስረት፣ ዳኛ ፊት ማቅረብና የማስቀጣት ብቻ አይደለም።
ሪፖርቱ ይፋ እንዲደረግ ጥሪ ሲያደርጉ የቆዩት ከደቡብ ሱዳን መንግስት ይልቅ ተቃዋሚዎቹ ናቸው። መግለጫ በማውጣትና ሪፖርቱን በመቀበልም ቀዳሚ ሆነዋል። መንግስት እስካሁን የሰጠው አስተያየት ያወጣው መግለጫ የለም። ጅምላ ጭፍጨፋ አልነበረም የሚለው የሪፖርቱ ክፍል ግን ለነዚሁ የመንግስት ባለስልጣናት እፎይታ ሳይሰጥ አይቀርም። ቀደም ሲል ከተሰጡ አስተያየቶችና በእነርሱ ላይ ሲቀርቡ ከነበሩ ክሶች በመነሳት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከ40 የሚበልጡ የአፍሪካ ርዕሳነ ብሔራት የተካፈሉበት የህንድና አፍሪካ መሪዎች ጉባኤ ኒው ዴልሂ ውስጥ ተካሂዷል። አንያና ፓስሪካ ከስፍራው ያጠናቀረው ዘገባ ህንድ በጉባኤው ላይ ከአፍሪካ ጋር ያላትን ፖለቲካዊና ምጣኔ ሀብታዊ ትስስር ለማጥበቅ ጥረት አድርጋለች ይላል። የአፍሪካን ልማት የሚረዳ የ10 ቢሊዮን ዶላር ብድር መመደቧንም ህንድ ይፋ አድርጋለች። ቆንጅታዬ ታቀርበዋለች።
ሀገራቸውንና አፍሪካን በዓለም አቀፍ ምጣኔ ሀብት ሁለቱ ብሩህ የተስፋና የመልካም እድል ስፍራዎች ሲሉ የጠሯቸው የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በአጋርነት ለብልጽግና እንሰራለን ሲሉ ቃል በመግባት ለአፍሪካ ሀገሮች እጃቸውን ዘርግተዋል።
We will help connect Africa from Cairo to Cape Town.
አፍሪካን ከካይሮ እስከ ኬፕታውን ከማራካሽ እስከ ሙምባሳ በማገናኘት እንረዳለን። መሰረተ ልማታችሁን የኃይል ምንጭና የመስኖ ልማታችሁን በማሳደግና አግዛለን። የአፍሪካ ሀብት ዋጋ በማሳደግና የኢንዱስትሪና የመረጃ ቴክኖሎጂ ፓርኮችን በማቋቋምም እንረዳለን።
ይህ ሶስተኛው የህንድና የአፍሪካ የመሪዎች ጉባኤ ህንድ ከመንግስዮው የሚበልጥ ከፍተኛ የዲፕሎማሲ ጥረት ያደረገችበት ከመሆኑም በስተቀር 54ቱም ሀገሮች ተወካዮች ልከው ተካፍለውበታል። በጉባኤው ላይ ከተሳተፉት ርዕሰ ብሔራት መካከል የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ፣ የዚምባብዌው ሮበርት ሙጋቤ፣ የናይጄሪያው ሙሐማዱ ቡሃሪና የግብፁ አብደልፋታህ ኤልሲሲ ይገኙባቸዋል። ብዙዎቹ መራሄ መንግስታት በትናንት ማታው ኦፊሴላዊ የራት ግብዣ ላይ የህንድን በቀለማት የደመቀ የሀገር ባህል ልብስ ለብሰው ታይተዋል። በአፍሪካ እጅግ የጠነከረ መሰረት እየጣለች እንዳለችው እንደ ቻይና ሁሉ ህንድም ከአህጉሪቱ ጋር የጠበቀ የምጣኔ ሀብት ትስስር ለመመስረት ትሻለች። ህንድ ይህን የምታደርገው በአፍሪካ ግዙፍ የተፈጥሮ ሀብት በተለይም ደግሞ በነዳጅ ዘይት ሀብቷ ለመጠቀም ስለምትፈልግ ነው። በእርግጥም ህንድ ከአፍሪካ ጋር ያላት የንግድ ትስስር በእጥፍ ጨምሮ ባለፉት 10 ዓመታት ውስጥ $70 ቢሊዮን ቢደርስም ከአፍሪካ ሀገሮች ጋር በአመት $200 ቢሊዮን ከምትናገደው ከቻይና ጋር ግን አይወዳደርም። ጠቅላይ ሚኒስትር ሞዲ በዚህ ንግግራቸው የሀገራቸውንና የአፍሪካን የንግድና የመዋለ ንዋይ ትስስር እየተጠናከረ መሆኑን አውስተዋል። ሀገራቸው ለአፍሪካ ሀገሮች $10 ቢሊዮን ብድር መመደቧን የገለጹት ጠቅላይ ሚኒስትሩ የአፍሪካን ልማት ለማገዝ ባላት ቁርጠኝነት ለእርዳታ የሚውል ሌላ $600 ሚሊዮን መድበናል ሲሉ ይፋ አድርገዋል። ህንድ ለአፍሪካ ሀገሮች የምትሰጠው አብዛኛው እርዳታ የሚውለው ጤና ጥበቃን፣ ውድ ያልሆኑ መድኃኒቶችን አቅርቦት፣ ግብርናና ቴክኖሎጂን በመሳሰሉ ዘርፎች ላተኮሩ ቴክኒካዊና ትምህርታዊ ተቋማት ነው። ጠቅላይ ሚኒስትር ሞዲ በንግግራቸው በመጪው ህዳር ወር ፈረንሳይ ፓሪስ ላይ በሚካሄደው የመሪዎች የአየር ንብረት ጉባኤ ይፋ ሊያደርጉ ባቀዱት የፀሐይ ኃይል ባለጸጋ ሀገሮች በሚለው ህብረት የአፍሪካ ሀገሮች እንዲተባበሩ ጥሪ አቅርበዋል።
When the sun sets, tens of millions of homes in India and Africa become
ህንድና አፍሪካ ያሉ በብዙ 10 ሚሊዮኖች የተቆጠሩ መኖሪያ ቤቶች ፀሐይ ስትጠልቅ በጨለማ ይዋጣሉ። በህዝቦቻችን ህይወት ብርሃን እንዲፈነጥቅ የኤሌክትሪክ ኃይል እንዲያገኝም እንፈልጋለን። ነገር ግን ያን ማድረግ የምንፈልገው የክሊማንጃሮን በረዶ አቅልጦ በማያጠፋ የጋንጋን ወንዝ የሚመግበው የበረዶ ግግር በማይደመስስና ደሴቶቻችንን በማያወድም መንገድ ነው።
የህንዱ መሪ በተጨማሪም ኒው ዴልሂና አፍሪካ ባለም አቀፍ የንግድ ድርድሮች ውስጥ የታዳጊ ሀገሮች ስጋቶች መንጸባረቃቸውን ለማረጋገጥ በአንድ ድምፅ እንዲናገሩ ተማጽነዋል። እንደ ተባበሩት መንግስታት ድርጅት ባሉ ተቋማት የለውጥ እርምጃ እንዲካሄድም ግፊት እንዲያደርጉ ጥሪ አቅርበዋል።
ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰሎሞን አባተ።
ጤና ይስጥልኝ የተከበራችሁ አድማጮች፣ የሰሞኑን የተፈጥሮ እንዲሁም የሳይንስና ቴክኖሎጂ መረጃዎችን ላካፍላችሁ። በቅድሚያ ቴክኖሎጂ፣ ሳይንስና ፖለቲካ። የኢንተርኔት ቅድሚያ ምርመራ ወይም ሳንሱር በዓለም ዙሪያ ተጠናክሮ ቀጥሏል። ፍሪደም ሃውስ የሚባለው ነጻ የክትትል ቡድን ትናንት ረቡዕ ጥቅምት 17 2008 ዓመተ ምህረት ለአምስተኛ ተከታታይ ዓመት ባወጣው ሪፖርቱ ነው ይህንን ያለው። ኢንተርኔት ላይ የሚወጡ መረጃዎችን ሳንሱር እያደረጉ ያሉ ሀገሮች ቁጥር እየጨመረ ነው ፍሪደም ሃውስ እንደሚለው። ሀገሮቹ ታዲያ መረጃዎቹን የሚያወጡ ግለሰቦች ወይም ድርጅቶች ኢንተርኔት ላይ የሚሰቅሏቸውን ይዘቶቻቸውን እንዲያነሱ ያስገድዷቸዋል። ካለበለዚያ ይሉና ሊጠብቃቸው በሚችል የበቀል እርምጃ ያስፈራሯቸዋል። ፍሪደም ሃውስ በዘንድሮ ሪፖርቱ የ65 ሀገሮችን የኢንተርኔት አያያዝና የነጻነት ደረጃ ነው የፈተሸውና ነጻ፣ ከፊል ነጻ፣ ነጻ ያልሆነ ፍሪ፣ ፓርትሊ ፍሪ፣ ኖት ፍሪ ብሎ ሀገሮቹን የፈረጃቸው። ለነጻነት ባላቸው ክፍትነት ፍሪደም ሃውስ የተጠቀመው የመቶ ነጥቦችን ድልድል ሲሆን በነጥብ አሰጣጡ ዜሮ ነጻነት ለተትረፈረፈባት ሀገር የተሰጠ ሲሆን መቶ ደግሞ ነጻነት ፍጹም የለባትም ላላት ሀገር የተሰጠ ነጥብ ነው። በዚህ መሠረት በሪፖርቱ ላይ ዜሮም መቶም ያስመዘገበ ሀገር የለም። በነጻነቷ መብዛት ስድስት ነጥብ ያገኘችው አይስላንድ ግን ሰልፉን ትመራለች። እርሷን የባልቲኳ ኤስቶኒያ በሰባት ነጥብ፣ ካናዳ በ16 ነጥብ፣ ጀርመን በ18 ነጥብ፣ ዩናይትድ ስቴትስ በ19 ነጥብ ተከታትለው ከአንደኛ እስከ አምስተኛ ሆነው በነጻነት አውራነት በመሪነት ቆመዋል። ፍሪደም ሃውስ ነጻነት ፍጹም የሌለባት ባላት የሰልፉ የመጨረሻ ቋሚ ቻይና በ88 ነጥብ ነጻ ያልሆነች የመጨረሻዋ ሀገር ስትሆን ከእርሷ በጥቂት በጥቂቱ ነጻ ያለመሆን ባሕሪ ነጥብ እየጣሉ ኢራንና ሶሪያ በ87 ነጥብ፣ ኢትዮጵያ በ82 ነጥብ፣ ኩባ በ81 ነጥብ የኢንተርኔት ነጻነት ውራዎች ሆነዋል። ለዘንድሮው የአውሮፓ ዓመት ፍሪደም ሃውስ እንደፈተሸው ሪፖርቱ በተጨማሪም የኢንተርኔት ነጻነት ካለፉት ዓመታት ይልቅ በዘንድሮው ዓመት በብዙዎቹ ሀገሮች ማሽቆልቆሉን ሲጠቁም ከእነዚህ ሀገሮች መካከል ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያ፣ ጀርመን፣ ፈረንሳይ፣ ጣሊያንን የመሳሰሉ ሐሳብን የመግለጽ ነጻነት ተምሳሌት ተብለው የሚጠቀሱ የአውሮፓና የአሜሪካ ሀገሮች አሉ። የኢትዮጵያ የኢንተርኔት ነጻነት አያያዝ ካለፈው ጊዜ ብሶበታል ወይም አሽቆልቁሏል። ፍሪደም ሃውስ እንዳሳየው ኢትዮጵያ ከጎረቤቶቿና ከሌሎቹ የአፍሪካ ሀገሮች ጋር ስትነጻጸር ክትትል ከተደረገባቸው የአፍሪካ ሀገሮች ውስጥ ከኢትዮጵያ ጀርባ ያለ አንድም የአፍሪካ ሀገር የለም። ኬንያ ነጻ ተብላ የተፈረጀች ነጥቧ 29 ላይ የምትገኝ እንደ ፈረንሳይና ጣሊያን ካሉ ሀገሮች የነጻነት ቤተሰብነት ተደባልቃ የተገኘች ሀገር ነች። ደቡብ አፍሪካ በ27 ነጥብ ነጻ፣ ዩጋንዳ በ36 ነጥብ፣ ሩዋንዳ በ50 ነጥብ፣ ዚምባብዌ በ56 ነጥብ፣ ሊቢያ በ51 ነጥብ፣ ናይጄሪያ በ33 ነጥብ፣ ሞሮኮ በ43 ነጥብ ከፊል ነጻ ተብለው የተፈረጁ አገሮች ናቸው። ነጻ አይደሉም ተብለው ከኢትዮጵያ ጋር የተፈረጁት ግብፅና ሱዳን በነጥብ ተሽለው ከእርሷ 61ና 65 የተሰጣቸው አገሮች ናቸው። ነጻ አይደለችም የተባለችው 62 ነጥብ ያላት ሩሲያና የመጨረሻይቱ ቻይና በየሀገሮቻቸው የኢንተርኔት ነጻነትን የሚያፍኑ ከመሆናቸው በተጨማሪ ሳንሱርን ወይም የኢንተርኔት አፈናን ወደ ውጭ የሚልኩ ወይም ኤክስፖርት የሚያደርጉም ሀገሮች ናቸው ተብለው ተተችተዋል። ሙሉውን ሪፖርትና ተጨማሪ መረጃ ፍሪደም ሃውስ ዌብሳይት freedomhouse.org ላይ ወጥተው ባለፈው ሳምንት የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የወታደራዊ አገልግሎት ኮሚቴ የመከላከያ መስሪያ ቤቱንና የአሜሪካ ድምፅንና ሌሎች አራት የመገናኛ ብዙሃን አውታሮችን የሚያስተዳድረውን ቢቢጂ በሚል ምሕፃር የሚጠራውን የብሮድካስቲንግ የገዢዎች ቦርድን እማኝነቶች አድምጧል። ጉዳዩ እንደ እስላማዊ መንግሥት ቡድን አይነት የተሳካላቸውን የፕሮፓጋንዳ ሰባቂዎች ወይም ፕሮፓጋንዲስቶች እንዴት መጋፈጥና መመከት ይቻላል የሚል ነበር። እናም በተደረሰበት ድምዳሜ የትዊተር መልእክትን በትዊተር መልእክት፣ የፌስቡክ ፖስትን በፌስቡክ ፖስት መመላለስ ለእነርሱ የፕሮፓጋንዳ መልእክቶች ለነ አይሲል ማለት ነው ዕውቅና ከመስጠት ያለፈ ፋይዳ ሊኖረው አይችልም ተብሏል። በመሆኑም የቢቢጂው ማቴው አርምስትሮንግ ሲናገሩ እንደ ቪኦኤ አይነቶቹ የጆርናሊዝም ወይም የጋዜጠኝነት ሥራን የሚያከናውኑ ተቋማት አይሲል የሚያሰራጫቸውን በታሪካዊና የአሁንም ጊዜ ውሸቶች የታጨቁ የፕሮፓጋንዳ መልእክቶችን ሐቁን በማሳየትና ከየስፍራው በመዘገብ ልዩነት ማምጣት እንደሚችሉ ተናግረዋል። የተፈጥሮ አካባቢ። የዓለም የጤና ድርጅት WHO ባለፈው ሳምንት ባወጣው ሪፖርት አካባቢያችንን የሚበክሉ ጋዞችን መጠን በመቀነስ እኮ በሰው ልጅ ላይ ያለ ጊዜ የሚደርስን ሞት በብዙ መቀነስ ይቻላል ብሏል። ለምሳሌ ጥቀርሻ አዘል ጢስ፣ ኦዞንና ሚቴንን የመሳሰሉ በካዮች በብዙ ሊቀነሱ እንደሚገባ WHO መክሯል። እነዚህ በካዮች በአየር ውስጥ በአካባቢያችን ከተለቀቁበት ጊዜ አንስቶ የሚቆዩት እጅግ ለተወሰነ ጊዜ ቢሆንም የልብና የደም ዝውውር ሥርዓት ችግሮችን፣ የመተንፈሻ አካላት መታወክና የሳምባ ካንሰርን ለመሳሰሉ የጤና መመሳቀል ሁኔታዎች ይዳርጉናል። WHO እንደሚለው በእነዚህና በተመሳሳይ ያካባቢ መበከል ምክንያት ከሰባት ሚሊዮን በላይ ቁጥር ያለው ሰው በዓለም ዙሪያ በየዓመቱ ይረግፋል።
The fact that they are short-lived pollutants, when you address them, you can reduce emissions very rapidly.
በካዮቹ ጋዞች በአየር ውስጥ ብዙ ጊዜ የማይቆዩ በመሆናቸው መቀነስ ከጀመርን ፈጥነን ልንቀንሳቸው የምንችላቸው ናቸው። አንድ የመቀነስ ከጀመርን ደግሞ ውጤቱን ፈጥነን እናያለን ነው ያሉ ያሉት የWHO የአየር ንብረት ጉዳይ ኃላፊ ማሪያ ኔራ። ያካባቢያችን አየር ሲጸዳና ጤናማ ሲሆን ይስማናል። የአየር ንብረት ለውጡን ከመፍጠን ይልቅ ወዲያው ማዝገም ሲጀምር እናስተውላለን። የሰውም ጤና ፈጥኖ ሲሻሻል ማየት ትችላላችሁ ብለዋል ኔራ። በነገራችን ላይ እነዛ የተፈጥሮ አካባቢ በካዮች የግብርና ምርትም እንዲያሽቆለቁል እንደሚያደርጉ ልብ ይሏል። ዝርዝር ይዤለው መለሳለሁ። የአየር ንብረት ለውጥ በዛሬ አበባዎች፣ የነገ ፍሬዎች፣ ሕፃናት አስተዳደግ ላይ ያለውን ተጽዕኖና በዚህ ሁኔታ የሰው ዘርና ዓለማችን በዛሬ አያያዝ ወዴት እያዘገሙ መሆናቸውን የሚመለከት ዝርዝር ዘገባ ወደፊት ይጠብቁ። ቴክኖሎጂና ፈጠራ። ባለፈ ዝግጅት አስመላሽ ዘፈሩን ይጀልዎ እንደነበር አስተዋሱ። የራሱን አይሮፕላን እየሰራ ያለው መጪው ሳምንት እሁድ ጥቅምት 28 2008 ዓ.ም ተመረጠ ነው እበራለሁ ያለው። ለመሆኑ ስንት ፈጀችበት? K570A ብሎ የሰየማት አይሮፕላኑ። ለምንስ ፍጥሩን እንዲህ ብሎ ጠራት? ሁሉንም ከውይይታችን ያገኛሉ። አብረውን ይቆዩ።
ሰኔ 4 ላይ ሙከራት ነበረው ባለፈው ጊዜ።
እሺ።
ያኔ ሁለት ፕሮፕለር ተሰብሮብኛል። ሲሽከረከር ከኢንጂኑ ጋር ስሞክ ኤግዚት አለ የጭስ ማውጫው። ከሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ 4 ላይ። ከሰኔ 4 160 ሺህ ብር ነበር ያወጣሁት። ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ 180 ሺህ ብር ነው አጠቃላይ እስካሁን ያወጣሁት።
10 ሜትር እነሳለሁ ብለሃል?
አዎ።
10 ሜትር ተነስተህ ተመለሰህ ታርፋለህ ወይስ ወደፊት የምታደርገው እንቅስቃሴ አለ?
እቺ አሁን 45 ሜትር ያህል ትንደረደርና ትነሳለች። 10 ሜትር ያህል ወደ ላይ ከተነሳ በኋላ 75 ሜትር ያህል ትፈልጋለች ለማቀዝቀዝ አይሮፕላኗ።
እሺ።
ላንዲንግ ላይ እና ያቺን ከመሬት 10 ሜትር ያህል ከፍታ ነው መነሳት የፈለግኩት። አክቹዋሊ እቺ እስከ 10 ሺህ ጫማ መውጣት ትችላለች፣ ግን እኔ ገና ፓይለት ስላልሆንኩኝ ትሬንድ የሆንኩ ፓይለት ስላልሆንኩኝ የሰለጠንኩኝ ፓይለት ባለመሆኔ 10 ሜትር በቂ ነው። ሳይንሱን ፕሩፍ ለማድረግ ነው እንጂ እና በአፍሪካ ያለውን የአይሮፕላን ስራ አይሮፕላን ከሆነ የሰራኸው መብረር አለበት፣ አልበለዚያ መኪና ነው ማለት ነው። ስለዚህ አይሮፕላን ስለመሆን ፕሩፍ ለማድረግ ነው የፈለግኩት።
አንተ አይሮፕላን እስካሁን ድረስ አብረራህ አታውቅም እና ማብረር እችላለሁ የሚል መተማመን አለህ በራስህ ይችን አይሮፕላን?
አዎ። ለምን ልክ አይሮፕላን ለመስራት ዩቲዩብ እና ጎግል እንደተጠቀምኩት ሁሉ አሁንም ለማብረር አንድ ፓይለት ቀጥታ ወደ ትሬኒንግ አይገባም። ወደ አይሮፕላን ማብረር ትሬኒንግ አይገባም። ፍላይት ሲሙሌሽን ይባላል።
ማስተማሪያ ነው እሱም ቢሆን ተመሳሳይ ማስተማሪያ ነው
ማለት ነው። ያንን ስላደረኩኝ እችላለሁ የሚል አቅም አለኝ።
እስከ 10,000 ጫማ ድረስ መነሳት ትችላለች እቺ አይሮፕላን ማለት መደበኛ የበረራ ከፍታ ድረስ መውጣት ትችላለች ማለት ነው። ማንም ጄት ሊነሳ በሚችልበት ርቀት ማለት ነው ከመሬት።
እስከ 10,000 መውጣት ትችላለች
እና ያለ ችግር
ኢንጂን ፓወሩ ይቀንስብሃል።
ያለ ችግር ግን መልሳ ማረፍ ትችላለች። ከዛ በኋላ
ማረፍ ትችላለች። 182 ኪሎ ሜትር መሄድ ትችላለች። ሬንጆ አንድ የተነሳ እስከምታርፈው 182 ኪሎ ሜትር ፐር ሀወር መሄድ ትችላለች።
ሄዳ እንደገና ማረፍ ትችላለች። በሰላም
ማረፍ አለባት። አዎ፣ በሰላም ታርፋለች። የተጠቀምኩበት ማቴሪያል ዩዝድ የሆኑና ዱሬብል ስላልሆኑ ነው እንጂ አሁን እኔ ለሲንግል ቴክ ኦፍ ነው የፈለግኳት። አንዴ በራ እንድታርፍና ከዛ በኋላ ሙዚየም እንድትገባ ነው ስራቸው። በአጠቃላይ ግን በአሉሚኒየም ከተሰራ ለብዙ ጊዜ ታገለግላለች።
ለመሆኑ ከአቪዬሽን ኢንጂነሮች ጋር ከኢትዮጵያ ሲቪል አቪዬሽን ባለስልጣናት ጋር ተገናኝተሃል?
አዎ፣ አሁን ግንኙነቱ አለኝ። ከሰኔ 4 በኋላ ጥሩ ድጋፍ እያደረጉልኝ ነው። ኤርላይንስ ውስጥ ያሉ ግራውንድ ቴክኒሽያኖች አሉ።
እሺ።
እነሱም ድጋፍ እያደረጉልኝ ነው።
ፍቃድ ሰጥተውሃል ተነስተህ እንድትበር? ከየትስ ነው ተነስተህ የምትበረው? ወዴት ነው የምታርፈው?
ሰንዳፋ አካባቢ ዳቤ ጊዮርጊስ አየር ማረፊያ የሚባል አለ። ይህን ስያሜ የሰጠሁት እኔ ነኝ። ሰንዳፋ አካባቢ የሚገኝ በጣም ሰፊ ሜዳ አለ፣ እዛ ላይ እንሞክራለን።
ማን ነው ስሙ ያልከው?
ዳቤ ጊዮርጊስ አየር ማረፊያ።
እና ይሄንን የኢትዮጵያ ሲቪል አቪዬሽን ባለስልጣን ያውቀዋል?
ያውቀዋል። የአሁኑ ሙከራዬን ለሲቪል አቪዬሽን ማሳወቅ ያለኝ ይሁንታ አለ። ከሲቪል አቪዬሽን
የኦሮሚያ ባለስልጣናት ሲያውቁታል? ለጸጥታም ለሌላም ጉዳይ?
አዎ። አይ መንግስት፣ አሁን የሰንዳፋ መስተዳደር በዚህ ጉዳይ ላይ ትልቅ ስራ የሰራ ነው። በጸጥታውም በሴኩሪቲም አይሮፕላኗ ላይ ማለት ነው።
የጥቅምት 28ቱ እንቅስቃሴ የተሳካ እንደሚሆን በምን እርግጠኛ ነህ?
አሁን ፕሩፍ አድርጌያታለሁ። ሰኔ 4 ላይ የነበረው ስህተት ትምህርት ሆኖኛል እና ተመልሼ ወደ ዩቲዩብ ነው የተመለስኩት፣ ወደ ጉግል ነው የተመለስኩት እና ሀውቱን ፕሩፍ የሚለው አይቼዋለሁ። ፕላስ ደግሞ ኒዘርላንድ ላይ አማካሪዎች አሉኝ፣ ኦንላይን ያማክሩኛሉ ዩኒቨርሲቲ።
እሺ
ይሄን ብታረግ ይሄን ብታረግ ፐርፎርማንሱ ይጨምራል እያሉ ማለት ነው። ከእነሱ ጋር ኮሚኒኬት በማድረግ ይሄኛውን ፐርፎርማንሷን ጨምሬዋለሁ።
ነዳጅ ምን ያህል ትጠቀማለች?
37.5 ሊትር ትጠቀማለች፣ ወይንም 10 US ጋሎን ፊውል በርኑ 3-5 ጋሎን ፐር ሀወር ነው የምትሄደው።
በሰዓት ማለት ነው። ከ3-5 ጋሎን ማለት ከ12-20 ሊትር ድረስ። ምንድን ነው የነዳጁ አይነት የምትጠቀመው?
ቤንዚን የምንጠቀመው አሁን የመኪናው እንጂን ስለሆነ ኮንቨርት ያደርጉት ወደ አይሮፕላን ቤንዚን ነው የምንጠቀመው።
አይሮፕላን ከሆነ የተጣራ ኬሮሲን ነው መጠቀም ያለባት መሰለኝ።
ወደዛ ገና ኮንቨርት አላደርግ ነው ያንን ማድረግ።
ምንድን ነው ለመሆኑ አቶ አስመላሽ በረጅም ጊዜ መሆን የምትፈልገው?
እኔ ናሳ ውስጥ ኤሮስፔስ ተመራማሪ መሆን እፈልጋለሁ፣ ላይክ ቅጣው እጅጉ እንደነበረበት ከዛ በፊት። አሁን ሆላንድ ሄጄ ኤሮስፔስ ኢንጂነሪንግ እንድማር ፈቅደውልኛል በአንደር ግራጁዌት ኢን ሆላንድ ዩኒቨርሲቲ የሚባል ያንን አድርጌ ናሳ ውስጥ መግባት እፈልጋለሁ። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ እፈልጋለሁ እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርገዋለሁ።
ለመሆኑ ስለ ቤተሰቦች ትንሽ ንገረኝ እስቲ። ምንድን ናቸው ወላጆች? ምንድን ነው የሚሰሩት? ወንድሞች እህቶች ካሉ?
አሉኝ፣ ወንድሞች አሉኝ፣ እህት አለችኝ፣ አባቴ አለ። እናት እንኳን ሞታለች የዛሬ 20 ዓመት። ዛት ባይ K570A ያልኩበት የኪሮስ ልጅ 570 ቀናት ፈጅቶበት አይሮፕላን ሰራ ለማለት ነው። ወንድሞቼ የተማሩ ናቸው ሁሉም፣ እህቴም ወንድሞቼም ሁሉም የተማሩ ናቸው። ሶስት ሲቪል ኢንጂነር አለ ቤት ውስጥ፣ ሐኪም አለ፣ መካኒክ አለ፣ አስተማሪ አለች እና የተማሩ ቤተሰብ ነው ቤተሰባችን። አባቴ በጡረታ ላይ የሚገኙት እና የገቢ ምንጫቸው በጣም ዝቅተኛ ነው የሚፋዛል።
አቶ አስመላሽ ዘፈሩ፣ እስቲ እየተመለስኩኝ ደግሞ እንደገና እንደዚሁ አነጋግርሃለሁኝ። ሁኔታህን እድገትህን እየተከታተልኩኝ ለህዝብ ለማሳወቅ ጥረት አደርጋለሁኝ። ህልምህ ምኞትህ የተሳካ እንዲሆን እመኛለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በዛሬ ዘገባዎች ውስጥ የቪኦኤዎቹ ባልደረባዎቼ ሊሳ ሽላይን፣ ጄሲካ በርማን፣ አልቤርቶ ፒሜንታ፣ ማሊ ማካተሪክ እጆች አሉባቸው። ሁሉንም ላመስግንና እናንተንም ለዛሬ በዚሁ ልሰናበት። ቪኦኤ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት። ጤና ይስጥልኝ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.